ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ሲል በመይሶን በኋላም በደርግ ኢሰፓ በወያኔ አሁን ደግሞ የፍቅርና የመደመር አውባውራንን በሚሉ ጥራዝነት ተቆጭ የሐሰት ፕሮፓጋንዳዎችን ተንሱበታል። አንዱም ውሃ የማይቋጠር ድርጅቱ ይህን አስመልክቶ ከአመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር። ክፍል 9ን እናሰማለን። በማስከተልም ማንያውራ የነበረ በሚል በተከታታይ በኢሃፓ ከወጣው ጽሑፍ ክፍል 10ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አውለጥን ተናጆ ከመጀመር ማለ ወሸትን ደወነ መጋለጡ ላይ አውለጥን ተናጆ ከመጀመር ማለ ለምን ይዋሻል? እስከመቼስ ይዋሻል? ቁጥር 9 ውሸት ደግ ነበር ጣጣው ባል ነበር እንደተባለው ሁሉ በቃል ተነግሮ ከመተነው ውሸት በላይ መዘዘኛው ደግሞ በወረቀት ላይ የሚሰፍረው ነው። ሞኝና ወረቀት ያስያዙትን አይለቅም እንደሚባለው መሆኑ ነው። የወያኔና ጭፍሮቹ ውሸት በሬዲዮና በቴሌቪዥን ማለትም በቃል በአልባልተኞችና ዋሾች መሰራጨት ብቻ ሳይሆን በተለይ በአሁኑ ጊዜ በመጽሐፍ መልክ በሰፊው እየተነዛ ነው። በአገር ቤት ያለው ዜጋ የመጽሐፍ ማንበብ ጉጉቱ እየጨመረ መምጣቱ ደስ የሚያሰኝ ቢሆንም ሐቁን መሰረት አድርገው የሚታተሙ መጽሐፍት ቁጥር በጣም ጥቂት ነው። በአንጻሩ የወያኔ ቀጥረኞችና ነበርን አወቅን ባዮች የሐሰት መርዛቸውን የሚረጩባቸው መጽሐፍት በብዛት በወያኔ በጎ ፈቃድ ይታተማሉ። የማያውቁትን አወቅን ብለው የወያኔን ጸረ ኢሕአፓ ሐሰት በማሰራጨት ከወያኔ እርጥባን ፈላጊ ቀጥረኛ ባለብዕሮችም እየፈሉ ናቸው። በተቀሉ ምላሽን መጠየቃቸው አልቀረም። መለስ ዜናዊን ስዩም መስፍንን ወያኔን እንደ ድርጅት የሚያደንቁ መጽሐፍት ብቅ ብለው ወያኔ ራሱ በሺዎች እየገዛ በማሰራጨት ላይ ነው። በእነዚህ መጽሐፍት ውስጥ ተራራን ያንቀጠቀጠ ትውልድ በሚሉ ቅጾች የተጀመረው ጸረ ኢሕአፓ ውሸት ተስተጋብቶና ተስፋፍቶ ይገኛል። የሀገራችን ሰው ግን በመጽሐፍም ሊዋሽ እንደሚችል ጠንቅቆ የሚያውቀው ነው። አጼ ኃይለ ሥላሴን ለምሳሌ ለማስተሰት ብዕር ያነሱ ልጅ ኢያሱን ማጥላላታቸው የሚተበቅ ነው። አንድ ጠባብ የኦሮሞ ምሁር ለምሳሌ ከፈረንጅ ጋር ሆኖ ኢትዮጵያ የለየችና ከጋ ከአየር የተሰረጸች ልቦለድ ናት ብሎ ብዙ ገጾች ያሉት መጽሐፍ ከትቧል። በመጽሐፍ መልክም ይዋሻል። የደርግ አረመኔዎች ወይም ቀይ ሽብር አራማጆችን በበኩላቸው ምስክር ሆነን እያሉ ምን ያህል በጸረ ኢሕአፓ ውሸት መሰማራታቸውን የታዘብነው ነው። መሰል መጽሐፍትን ወያኔ በፍቅር ያሰራጫቸዋል። ህዝብን ከህዝብ ለማናከስ የተጻፉ ብልሹ ትረካዎችም ዛሬ በኢትዮጵያ ገበያ እየተሸጡ ናቸው። የመጽሐፍቱንና ደራሲዎችን ስም መጥቀሱ ክብር መስጠት ይሆናል በሚል የምናልፈው ሲሆን ለኢሕአፓ ሐቁ ሰፍሮና ተጽፎ ያለ ቢሆንም አሻፈረም ብለው መቃላመዱን የሚመርጡ ሌሎች መኖራቸው ደግሞ እየታተሙ ካሉ ራሳቸውን ታሪክ ተራኪ ከሚሉ መጻሕፍት ልንረዳው የምንችለው ነው። ለሐቁ ከቶም ግድ የሌላቸውና አንዱ ገጽ ሌላውን የሚቃረን አድርገው መጻፋቸው የማይታያቸው ጸሐፊዎች በርክተዋል። በመሆኑም በኢሕአፓ ላይ ውሸት በውሸት ላይ እየጨማመሩ ይጽፋሉ። የወያኔዎቹ የሚጠበቅና የሚገባም ሲሆን የደርግ ወንጀለኞች ያፓን በሐሰት በመክሰስ ሊያካሂዱ የሚጥሩት የራስ መከላከል የሚታየንም ቢሆን ሌሎች ግን ነበርን ባዮች እየረጩት ያለው ሐሰት ግን ልዩ ውግዘትን መጠየቁ የሚያከራክር አይደለም። የካቲትን አብዮት ታሪክ ማን ሊጽፍ የሚል አጋጅ አቋም ባይኖረንም ሊጽፍ የሚቃጣ ሲሆን በእንቅስቃሴው የተካፈለ አሊያም በቂ ጥናት ያደረገና ሐቀኛ መረጃ የተበሰበ መሆን አለባት። የያፓ አመራር አባላት በአዲስ አበባ በሚስጥር ተሰብስበው በመንግስቱ ላይ የሞት ፍርድ ፈረዱ ብሎ ከዚያም የፈራጆቹን ማለትም የያፓ መሪዎችን ስም ዝርዝር ሲደረድሩ የመይሶንም ማዕከላዊ ኮሚቴዎችን ስም የያፓ ብሎ ማቅረቡ ወይም በከተማ ያልነበሩትን መሪዎች ነበሩ ማለቱ ውሸት ከመሆን አያመልጥም። ጻፊው በሌላ ባይከሰስ በግብር ይውጣ መጻፉና ለሐቅ ምንም ሚዛን አለመስጠቱ የሚያስወቅሰው ይሆናል። በቀይ ሽብር ተጠያቂ መሆን የሚገባው አንድ ሻምበል ለምሳሌ ወያኔን ለማስደሰት በጻፈው መጽሐፍ ያፓን ምዕራብ ጀርመንና የአልጄሪያ መንግስት ተባብረው መሰረቱት ሲል ተቀዷል። እንዴት ያፓ በተመሰረተበት ጊዜ ምዕራብ ጀርመንና አልጄሪያ ወዳጅ አለመሆናቸውን የሚያውቅ የለም ብሎ ነው? አልጄሪያ ሶሻሊስትና ተራማጅ ተብላ ከምስራቅ ጀርመን የወገነች ሀገር ከመሆኗ ሌላ ምዕራብ ጀርመን የአጤው መንግስት ደጋፊ ምስራቅ ጀርመን ደግሞ ተቃዋሚ እንደነበሩ የሚያውቅ የለም ብሎ ነው ያሰኛል። የጻፊ ተብዬ ዋና ዓላማ ግን ያፓን ማጥላላት መስደብ በባዕዳን የተመሰረተ ጸረ ኢትዮጵያ እንቅስቃሴ ለማለት በመሆኑ ለሐቁ ቦታ የለውም። የኢሃፓን ታሪክ ጻፍን ያሉ ግለሰቦች መኖራቸው ይታወቃል። ዛሬ በኢሃፓ ያሉት አይደሉም። ከድርጅቱ የወጡ ወይም ወጥተው ከደርግ ሆነ ከወያኔ ጋር ያበሩ ግን ጻፍን ብለው መጽሐፋቸውን አቅርበዋል። ለማቅረብም እየተዘጋጁ ናቸው። ያፓ ይህን በተመለከተ ያለውን አቋም ከአመታት በፊት ግልጽ ማድረጉ የሚታወስ ነው። በየካቲት 1986 ዓመተ ምህረት ታሪክ እንዳይጎደፍ በሚል ርዕስ ከወጣው ጽሑፍ እንጥቀስ። የያፓ ታሪክ ሰፊ ነው። የተማሪዎች እንቅስቃሴ ለስር ነቀል ለውጥ ምርጫ ጆሮ ከሰጠበት ጊዜ ጀምሮ መነሳትን ይጠይቃል። ለድርጅቱ ምስረታ የተደረጉትን ጥረቶች በያቅጣጫው ማወቅን እስካሁን ምስጢር ሆነው ያሉ ግንኙነቶችንና ክንዋኔዎችን ወዘተ ጠንቅቆ ማወቅን የግድ ይላል። ለያፓ አመራር ከምስረታ ጀምሮ የቆየ ግለሰብ እንኳን የድርጅቱን ታሪክ በተሟላና ሚዛናዊነቱ አጥጋቢ በሆነ መንገድ ለመጻፍ አይቻለውም። ይህ ታሪክ ሙሉ በሙሉ ይጻፍ ከተባለ የብዙ መሪዎችን አባላትን ወዘተ ተሳትፎና አስተዋጽኦ ይጠይቃል። የኢሃፓን ታሪክ ጻፍ ያለውን የመጀመሪያ ግለሰብ በተመለከተ በጊዜው ተገቢው ሂስ መደረጉና እርምቶችን መቅረባቸው የሚታወስ ነው። ድርጅቱን ከለቀቁ ዓመታት ያስቆጠሩ ወይም በድርጅቱና በሰራዊቱ ተሳትፏቸው ደቃቃና የጥቂት ጊዜ የሆነ ስለ ድርጅቱም ሆነ ሰራዊቱ ኢሃዘ ለመጻፍ በቂ መሰረት አይኖራቸውም። ድክመታቸውን ለመሸፈን ደግሞ በቂና ሐቅ የሆነ መረጃ መሰብሰብ ሲገባቸው አንድም የራሳቸውን ታሪክና ድርጊት ለመከላከል አልያም ወያኔን ለማስደሰት ሲሉ የማይመቹ አቋቆችን አልሰማንም ባይሆነው ይነሳሉ። መጽሐፍ ጸሐፊዎቹ ከያፓ ጋር ከተለያዩ ብዙ ዓመታት ማለፉ እየታወቀ እንዴት ስለማያውቁት ድርጅት ወይም ሰራዊት ሊጽፉ ይነሳሉ? በተለይም ያን ቁርሿቸውን ወደ ጎን ትተው አቁን መቀበልና መቅረብ ተስኗቸው እያለ ለምሳሌ በቅርቡ ስለ ሰራዊቱም ስለ ድርጅቱም መጽሐፍ ላወጣ ነው ብሎ ሲለፍፍ ለተደመጠ አንድ ግለሰብ ቃለ መጠይቅ አቅራቢዎቹ በሰራዊቱ የነበረውን ሚና ሲጠይቁት ኢምንት መሆኑንና ራሱም ሰራዊቱን የተቀላቀለው ቆይቶ መሆኑን ሊደብቅ አልቻለም። ይኸው ግለሰብ ግን ስለ ሰራዊቱ የመጀመሪያ ዓመታት ስለ ድርጅቱም እንዲሁ መለፈፍ ብቻ ሳይሆን በስማበለው አቦ ሰጡኝና አልፎም የወያኔን ውሸቶች በማደስ መጻሕፍትም ጻፍኩ እያለ ነው። በዚህም መሰረት ያወቀ መስሎት የተረጋገመ ውሸትን አድሶ ያቀርባል። የአባ ሰራዊት የብተና አደጋ ከደረሰበት በኋላ ለረጅም ዓመታት በትጥቅ ትግሉ ተሰማርቶ ብዙ ተራ ውረዶችን አልፏል። ጻፍን ባዮቹ የማያውቁትና ያልነበሩበት ትግል ነው። ታሪክ ብሎ የመጀመሪያውን መጽሐፍ ያቀረበው ግለሰብ አቅጣጫውን የሳተ ትግል ብሎ አውግዞት የተወውን ትግል የአባዎች ለረጅም ዓመታት መቀጠላቸውና ግለሰቡ ከወያኔ ጋር እየታገሉ መገዛትን አቋም ይዞ ሲግባባ የቀጠለውን ጸረ ወያኔ አባንስ እንዴት ቦታ ሊሰጠው ወይም ሊያውቀው ይችላል? ባጭሩ የአባን አቀኛ ታሪክ ሊጻፍ የሚችለው በአባዎች እንጂ በታኞች፣ አንጃዎች ወይም የወያኔ ተለጣፊ የሆኑ ማፈሪያዎች ሊጽፉት አይችሉም ማለት ነው። ተረት ተረት፣ ውሸት ውሸት ካልሆነ ክታብ የበጠሱ ወይም ቃል ኪዳናቸውን የካዱ ጥምጥም የፈቱ ሁሉ የባሰባቸው ለመሆናቸው ተመክሮ ያስተምረናል። ብዙውን ጊዜ ከመምህሩ ደቀ መዝሙሩ የሚባልባቸው መሰል ፍጥሮች ናቸው። ይድረስ ምናምን ብሎ የጻፈው ግለሰብ ለምሳሌ ገና ትግሉ ሲጀመር የከዳ ሆኖ ሳለ መጽሐፉ ውስጥ ግን ራሱን ሁሉን አድራጊ ፈጣሪ አድርጎና ራሱን ክቦ መተረቱ አልቀረም። መስመር ሲቀይሩና ለአዲስ ጌታ ሊያድሩም ሲነሱ የነበሩበትን ማውገዝና መጨፍጨፍ የተለመደና የሚጠበቅ ነው። ሽንፈትን ተከትሎ ወይም ትግል ሲራዘም የሚመጣ በሽታ ነው። ከቀይም ቀይ እሳት ነን ያሉ ማርክሳዊ ሌኒናዊ ማዎንም ተከታይ ነን ያሉ ሁኔታው ሲጠጥር ከአድሃሪም አድሃሪ ሲሆኑ አይተናል። በግልባጩም ይሰራል። ንጉሡ ምን አጠፉ ባዮችና የአፍቅሮ ዘውድ ምሳሌዎች ደርግ ሲመጣ ልብስ ቀይረው በሶሻሊዝም ስም ሲብሉና ሌሎችን አድሃሪ ብለው ሲያዋግዙና ሲያዋክቡ ታዝበናል። ንዛዚያቸውም ሁሌ በእኛ ያኔ መጀመሩ የተለመደ ነው። በድርጅቱም ሆነ በሰራዊቱ የነበራቸው ቆይታና ሚና ከገባ ወጣ ባይለይም ያኔ ከእኛ ብለው የሚያወሩት ግን ገደብ አልባ ይሆናል። ሐቀኛ ታሪካቸው ሲመረመርም ጓዶችን ሲያጋልጡና አሳልፈው ሲሰጡ ሲያሰቃዩ የነበሩ ግንቦቴዎች መሆናቸውም ይታያል። ታሪክን ሊሽር ተነስቶ ታሪክ ጻፍ ወይም ልጽፍ ተነሳው የሚለን ሀፍረተ ሰቢስ ግለሰብ ለምሳሌ በሰራዊቱ የቆየው ለጥቂት ጊዜ ቢሆንም በሕዝቡ ላይ ርዕዮታችንን ጫንበትና ሃይማኖተኛው ሕዝብ አልተቀበለንም ብሎ ለጋዜጣ መግለጫ ሰጥቷል። መረጃ ሰጪዎቹ የዛሬ ወዳጆች የወያኔ ተለጣፊዎች ሊሆኑ መቻላቸው የሚገመት ነው። ግለሰቡ ያለው ላይ ከመተቸታችን በፊት ይኸው ሰው ስለ ሰራዊቱ የምስረታ ሂደት፣ የእርሾ ኃይል ስልጠና ቦታ ወዘተ እንዲሁ የጻፈው ውሸት መሆኑንም መጥቀስ ይቻላል። ኢህአፓ ጸረ ሃይማኖት ነኝ ብሎ በሃይማኖቶች ላይ ባሉታዊ ተነሳ፣ ሰበከ፣ እርምጃ ወሰደ፣ በሰራዊት ያለፈ ቀርቶ ያላለፈም ለዚህ መልሱ የሚጠፋው አይደለም። የአባ አቋሙን ከህዝብ ጋር አጣጥሞ ሊታገል የጣለ ድርጅት ነው። በአቋም ደረጃ ጸሐፊው ባይገባውም የአባ ይታገል የነበረው ኮሙኒዝምን ወይም ሶሻሊዝምን በዚያን ጊዜ በአገር ለማስፈን ሳይሆን አዲስ ዴሞክራሲያዊ አብዮትን ለማካሄድ ነበር። ይህም መሰረቱ አርሶ አደሩና ላባደሩ የሆነና ሰፊውን ህዝብ የሚያቅፍና የሰፊውን ህዝብ ጥያቄዎች ምላሽ የሚሰጥ ትግልና አብዮት ነበር። እንዴት ታዲያ በሃይማኖት ጉዳይ ከሰፊው ህዝብ ሊጣላ ኢህአፓ ይወስናል? ስለዚህም ኢህአፓ በቅስቀሳም ሆነ በፕሮግራም ደረጃ ጸረ ሃይማኖት አቋም መቼም ይዞ አያውቅም። ወያኔ ካድሬውን ጳጳስ እንዳለው በትግራይም በጎንደርም በጎጃምም ባለፈበት ሁሉ የራሱን አባል ኃላፊ ካህን እያለ አልሾመም። በሃይማኖት መሰረት ልዩነት አይደረግ ከማለትና መንግስትና ሃይማኖትን መለያየት አለባቸው ወይም ሴኩላሪዝም መስፈን አለበት ከማለት ሌላ ሃይማኖትን በተመለከተ ኢህአፓ ያደረገው አሉታዊ ቅስቀሳ አልነበረም ዛሬም የለም። በሰራዊቱ አንዳንድ ጸሐፊውን መሰል ጥራዝ ነጠቆች የለፈፉት ከነበረም ወዲያው የሚታረም ለመሆኑ ሁሉም የሚያውቀው ነው። ከቋም አልፎ ግን ኢህአሰ በተንቀሳቀሰባቸው ቦታዎች ሁሉ የሁሉም ሃይማኖት አማኞችን በአግባቡ ከመያዝ አልፎ ድጋፍ የሰጠ መሆኑን ታሪክና ያልከዱት አባሎቹ ይመሰክራሉ። ዋልድባ፣ ማህበረ ስላሴ፣ ዮፍታይ ጊዮርጊስና ሌሎች ቤተክርስቲያኖችንና ገዳማትን በተጨባጭ በቆሳቁስም ረድቷል። ከዚህ በተጨማሪ በዝርዝር ይህን አደረገ ያን አደረገ ማለቱ ተገቢ አይሆንም። የሰራዊቱ በርካታ አባላትም ባለሃይማኖት የነበሩ መሆናቸውም የሚታወቅ ሆኖ ሳለ ድርጅቱ አማኝ ህዝብ ላይ ጸረ ሃይማኖት ርዕዮት ጫነበት ብሎ መለፈፍ መሰሪ ውሸት ከመሆን ሌላ ምን ሊሆን ይችላል? ኢህአፓ ጸረ ሃይማኖት ቢሆን የአማኞችን፣ የቀሳውስትን፣ የባህታውያን፣ የእስላሞችንም ወዘተ ድጋፍ ያገኝ ነበርን? እነዚህ አይነቶቹ ዋሾች ናቸው ታዲያ ነበርን አወቅን ብለው ስለ ኢህአፓ የባጡን የቆጡን የሚቀባጥሩት። በአሁኑ ጊዜ የኢህአፓ እንቅስቃሴ እየተጠናከረ በመምጣቱ የተቀበዘበዙት ወያኔዎች ብቻ አይደሉም፣ እነመጣብንም ጨንቋቸዋል። ድርጅቱንና ህዝብን ክደው ለወያኔ የሰገዱትን መራር ጀምረዋል። የኢህአፓ ወጣት ክንፍ መንቀሳቀስ በመጀመሩ የወጣቱን ታሪክ ልንጽፍ ነው ብለው መራወጥም የጀመሩ አሉ። ለደግ ሳይሆን ለለመደው አፍራሽና ወያኔን ጠቃሚ ተልእኳቸው መሆኑ መሳት የለበትም። በመሆኑም ከመቼውም ጊዜ በበለጠ በያቅጣጫው በኢህአፓ ላይ ውሸት እየጎረፈ ነው። መጽሐፍቱም መብላታቸው የሚጠበቅ ነው። በዚህም በዚያም ግን ከቶም ሊለወጡ የማይችሉ ሐቆች አሉ። ወያኔም የደርግ ወንጀለኞችም ሆኑ የእነነበርን ጫጫታ ሊያፍነው የማይችለው ሐቅ ኢህአፓን ይገልጸዋል። የውሸት ጋጋታ ሐቁ ብቅ እስኪል ነውና የኢትዮጵያ ሕዝብ አብዛኛው ኢህአፓን የሚያይበት ዐይን ሊንሸዋረርና በዚያውም ተበላሽቶ ሊቆይ የሚችልበት ምንም ምክንያት ወይም ሁኔታ የለም። ኢህአፓ የሕዝብን ሰፊ ድጋፍ ያገኘ ድርጅት መሆኑን የሚክዱ ጥቂቶች ናቸው። ይህን መሰል ሰፊ ድጋፍ ማግኘት የቻለው የሕዝብን ሰቆቃ በማስተጋባቱ፣ የሕዝብን መፈክሮች በማንገቡና ለሕዝብ ጥቅም በቆራጥነትና ጽናት በመታገሉ ነው። ይህን በመንጸባረር የሚዋሹት ሁሉ ውጤት አልባ ናቸው። ኢህአፓ በትጥቅ ትግል አስፈላጊነት አምኖ ሊሰማራ ሲነሳም ሁኔታው በፈቀደለት ደረጃ ያለውን አጣብቂኝ ሰብሮ ለመውጣት ሲጥር መቼም ቢሆን መች ድርጅታዊ ነጻነቱን ሆነ መርሁን አሳልፎ አልሰጠም። ክህደቱና መሰሎቹ ይህን በተመለከተ የሚያወሹት ያው የጠነዛ ውሸት ከመሆንም አላለፈም። ኢህአፓ ግን የሚፈልገውን አግኝቶ መርሁን አስከብሮ ትጥቅ ትግሉንም ሊጀምር ችሏል። ኢህአፓ የነበረው ርዕዮት ለሕዝብና ለአገር ይበጃል፣ ትግልን ይቃኛል በሚል የተያዘ እንጂ የሕዝብን ፍላጎትና መብት በመጻረር በሕዝብ ላይ የተጫነም እንዳልነበር ምስክሩ ብዙ ነው። ኢህአፓ በአገራችን ቢቻል ሁሉንም ኃይሎች ያቀፈ ካልሆነም አብዛኛውን ያሰባሰበና ሕዝብ ሊደግፈው የሚችል ጊዜያዊ ሕዝባዊ መንግሥት ተቋቁሞ ወደ ዴሞክራሲ እንሸጋገራል እንጂ በማንም ግፊት ሁኔታው የግድ ባላለበት የብረት ትግል ወይም ሞት ብሎ አልተነሳም። በውስጡም የተነሳውን የአንጃ ችግር በውይይት ሊፈታ መሞከሩም የሚታወቅ ነው። ወያኔዎቹ መዋሸት እንደጀመሩት ኢህአፓ ከወያኔዎች ጋር በአዲስ አበባ ከቶምና መቼም ተገናኝቶ የተወያየ ባይሆንም ባሲምባ ከዘጠኝ ጊዜ ባላነሰ ተገናኝቶ ሰላምና መግባባትን ለማምጣት ሞክሮ አቅቶታል። ኢህአፓ ከወያኔ ጋር ልዩነቱም እነ ስብሐት ነጋና መሰሎቻቸው ዛሬ እንደሚዋሹት ሳይሆን ወያኔ ትግራይ ካልተገነጠለች ብሎ በመነሳቱና ኢህአፓንም ከትግራይ ውጣ ብሎ ጦርነት በመክፈቱ ነው። ሀቅ ታንቃለች እንጂ መነገሯ አይቀርም። ራሳቸውን ማዋረድ የሚቀናቸው ክፍሎች እንደሚሉት ያፓ በኤርትራ ግንባሮች የተቋቋመ ሳይሆን በኢትዮጵያ ጀግናና ቆራጥ ልጆች የተመሰረተና በውስጡም የተሰለፉት የኤርትራ ተወላጆች ኤርትራ ብለው ሳይሆን ኢትዮጵያ ብለው ጠባቦችን ታግለው የተሰዉ መሆናቸውን በ1983 ዓ.ም በቋራ ወያኔ ሲታገሉ የተሰዉት እነ ገለብና ጃብር ሳይቀር ምስክር ናቸው። ያፓ በምንም ጊዜ የኢትዮጵያን ጥቅም አሳልፈው ለማንም ባዕድ አልቸበቸበም። ድርግና አልፎ ወያኔን በመሳረር የለፈፉት ሁሉ ማስረጃ የሌለው ነጭ ውሸት ነው። ለቻይናም ለሶማሊያም ለአረብም ለሊቢያም ሆነ ለእንግሊዝና አሜሪካ እንደ ሌሎቹ ተጎንብሶ አገርን አልሸጠም። ጋዳፊ ሆይ አረብ ነን እኮ የአባቴ ስም ዜናዊ ራሱ የየመን ስም ነው ብሎ ዋሽቶ ራሱን አላዋረደም። ለጥቅማ ጥቅም ሲል በፊርማ ሲሶ የኢትዮጵያ መሬት የሶማሊያ ግዛት ነው ብሎ እንደ ወያኔ አልሰጠም። ዛሬም ቢሆን ለሱዳን የኢትዮጵያ መሬት የሰጠና አገርን መሬት ለአረቦች ቻይናና ህንድ መፈንጫ ያደረገ ኢህአፓ ነው ወያኔ። ኢህአፓ ለብሔረሰቦች እኩልነት ታገለ እንጂ ግንጠላ ወይም ሞት በሚል የተሳሳተ ጎዳና አልተጓዘም። ጠባቦችም ትምክህተኞችም ያጠቁትም መርዛቸውን አላፍረጭ ስላላቸውና ብሎም ለኢትዮጵያ አንድነትና ለህዝብ እኩልነት በመቆሙ ነው። ያፓ ከአገር ወዳድ ድርጅቶች ጋር አቅማቸው ደካማ በሆነበትም ሁሉ በእኩል ደረጃ በህብረቶች ተሳስሮ ለመታገል ሞክሯል። ለህብረት ምስረታም ከማንም የበለጠ አስተዋጽኦ ያደረገ ለመሆኑም ምስክር ብዙ ነው። ዛሬም ራስን በማጠናከሩ ስራ በትኩረት ቢሰማራም በቁርጠኛነት ጸረ ወያኔ ከሆኑና ህልውና ካላቸው ቡድኖች ጋር ለመወያየት ዝግጁነትን ከገለጸ ውሎ አድሯል እንጂ ጸረ ህብረት ሆኖ አይገኝም፣ ሆኖም አያውቅም። ያፓ መሰረቱና ለሁሉም ፖለቲካ ውሳኔው መነሻ ያለውን የመለስ አገዛዝ መቃወምና ለመጣል መነሳት የሚል ነውና በዚህም በዚያም ከዚህ ዘረኛና አረመኔ አገዛዝ ጋር መሞዳሞድን የሚሰብኩትን ይቃወማል እንጂ አያዳምጥም። በ1997 ዓ.ም ምርጫ ሂደት የህብረት አጋሮቹ መሳተፍን ዘግይተውም ቢሆኑ ሲወስኑ በርካታ ጥያቄዎች ቢኖሩትም ጥረታቸውን ደግፎ እንደነበር ሲታወቅ፣ ከምርጫው ውጤትና ከፍጅቱ በኋላ ግን ይህንኑ መንገድ በ2002 ዳግም መጓዝ ስህተትና ጎጂም ነው በሚል በምርጫው አትሳተፉ ጥሪን አስደምጧል። የመለስን አገዛዝ ማቀፍ ሳይሆን በትግል ማርገፍና መጣል ነው የሚያስፈልገው በሚለው አቋምን በመጽናቱ ከውስጡ ለወያኔ ማሸርገድን የከጀሉ አንጃዎች ብቅ ብለው ሊያጠቁትና ለወያኔ ተጎንባሽ ሊያደርጉት ሞክረው ቅስማቸውን ሰብሮ የድርጅቱን ህልውናና የጠራ ህዝባዊ መስመር ጠብቋል። ያፓ እንደ ድርጅት በጋራ አመራርና ማዕከላዊነትን በማይሰርዝ ዴሞክራሲ መሰረት የሚሰራ ድርጅት ነውና ከሁሉም በላይ የሆነ ሊቀመንበር ወይም የሰው ጣዖት ሰይሞና ቆሞ አያውቅም። ህዝብ ነው ለሁሉም በላይ የሚለው አቋሙ ከዚሁ ጸረ ጣዖት እምነቱ ጋር ተያይዞ ሲከሰት አምልኮን ባዮችና ጭፍሮቻቸው እንዳልወደዱለት ደግሞ የሚታወቅ ነው። ያፓ ትናንትም ዛሬም በህቡ የሚታገል ድርጅት ነው። ወዶ ሳይሆን ሁኔታውን የግድ ያደረገው በመሆኑ ነው። ስለዚህም ግልጥልጥ ዝርክርክ ብሎ ራሱንም ህዝብንም ለጠላት ጥቃት አሳልፎ መስጠት አይጠበቅበትም፣ አያደርገውም። አፈና ባልሰፈነበት ቦታዎች ያሉ ዜጋዎች የአገራችንን ተጨባጭ ሁኔታ በመዘንጋት የኢህአፓን ህቡዓዊነት ባሉታዊ ሊገመግሙ መነሳታቸው ተደጋግሞ የታየ ቢሆንም ህቡዓዊነቱ ልዩ ምስጢር ያለው ሳይሆን ራስን ከጥቃት ለመከላከል መሆኑ መታወቅ ያለበትም ነው። ህቡዓዊነት ለነበርን ዋሾች ቢያመችም ለድርጅቱ ቀጣይ ህልውና በጣም ወሳኝነት ያለው መሆኑ የሚዘነጋ ሊሆን አይችልም። ዋሾች ኢህአፓን በውሸት እያጠቁ ድርጅቱን ለማያውቁት የተሳሳተ ግንዛቤን ፍርሃትና ጥርጣሬንም ቢሰጡም ድርጅቱ ለህዝብ ብሎ የቆመ ኢትዮጵያዊ ድርጅት እንደነበርም እንደሆነም ማንም ሊክደው የሚችል አይደለም። አዲሱ ትውልድም ይህንን መገንዘብ ይኖርበታል። መስዋዕትነትን የማይጠይቅ ትግል ምስጢሩ ቢያንስ ለኢሕአፓ ግልጽ ሊሆን አልቻለምና ቀንበርን ዝም ብሎ ከመቀበል ባሻገር ደግንም ሲታገል አልቋል፣ ከወያኔም ሲታገል እንዲሁ ከባድ መስዋዕትነትን ከፍሏል። ለመክፈልም ተዘጋጅቶ ትግሉን አፋፍሟል። ነፃነትና መብት ከተፈለገ ጸረ ሕዝብ አገዛዝን ቆርጦ ከመታገልና መስዋዕትነትንም በድፍረት ከመቀበል ሌላ አማራጭ የለም። የሚለፈፈው የሰላማዊ ትግል አማራጭ እውን ሊሆን የማይችል ቡና የለም እንጂ ውሃማ ቢኖር አይነት የምትሃት አማራጭ ነውና ኢሕአፓ ሕዝብን ባልሆነ መንገድ ቃኝቶ ሊያታልል ወይም ለነመለስ ሰለባ ሊያደርግ ምንም ፍላጎት የለውም። ኢሕአፓ ካለፈውም ካለውም አገዛዝ ተጠቃሚ ካለመሆኑ ሌላ መርህን እና ሕዝብን ሸጦም ተጠቃሚና ፍርፋሪ ለቃሚ ሊሆን አይፈልግም። ለዚህም ነው በጸረ ወያኔው ትግል ሰፊውን ሕዝብ ለማሰለፍ በሚያደርገው ጥረት ላይ ደንቃራ ሊሆን የሚፈልገውን የመለስ ቡድንና ቅጥረኞቹን የውሸት ዘመቻ በማጋለጥ ላይ ያለው። በተለይ አዲሱ ትውልድ በዋሾቹ ተደናግሮ ከኢሕአፓ ጎን መሰለፍን ወይም ለኢትዮጵያ መታገልን እንዳይተወው ለትግል እንዲነሳሳ ሕዝባዊ ትግል መሠረቱ ሐቅና ሐቀኝነት ነውና የውሸትን ግንብ ማፍረስና የውሸት ምስጦችንም መበታተን ይገባናል። ዝም ከተባለ ሐሰተኛ ምስክር ጉልበት ይሰብራል። ውሸት ሲበዛም እውነት ዋዛ ይሆናል። ለዚህም ነው ጠባቦች የኢትዮጵያን ታሪክ የሚበርዙትና የሚክዱት። ኢሕአፓም ሐሰተኛ ብርቱ ወንጀለኛ ብሎ እነሆ ለምን ይዋሻል እስከ መቼስ ይዋሻል በሚል የሐሰተኞችን ጎራ ሐቁን በመዘርዘር ያጋልጣል። ድል ለሐቅ ወዳዱ የአገራችን ሰፊ ሕዝብ እናሸንፋለን። መጋለጡን አይቀር እውነትን ተናግሮ ከመሸፈት ማለት ውሸት እንደሆነ መጋለጡን አይቀር እውነትን ተናግሮ ከመሸፈት ማለት
ሲለው ባሳለፍነው ነገር አብቶ ይሄው ደግሞ
ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪተው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊት አታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛ እስከምናውቀው በባህሉ መሠረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋህ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ Mm-hmm.
ማን ያውራ የነበረ ክፍል አስር የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና አቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። ከ41 ዓመት በፊት መሆኑ ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። ይህ ስርዓት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ስዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት እያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መርሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ኢሃፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ እያለ ሲካሄድ የነበረው የጭቁኑ ህዝብ ትግል ውጤት ነው። የላብ አደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንም እንዳሁኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ የአገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም፣ ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ፣ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስራቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጭቁኑ ህዝብ ከተባበረ የታጠቀን ኃይል ሊያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ፣ አስተማሪ፣ ታክሲ ነጂ፣ ነጋዴ፣ ጭቁኑ ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ እያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት ይህንን የካቲት 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የእኔ ቢጤው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደት ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። سلازين سيرق موتنا بزيان مسارات تتأياك إيا ميلوتن إيا عبطانم شاوغزو قوي توال لات أبابوچنا قنت أوچم يكاتيت أبيوت يزبن عندنات يقلت أنا بقابير ياسعية حزب بأمدنات عينورم يالوتن ياسحفرة سألت أباب كستت نبرنا زاري ليسمونا باودوستم يزتونا ملكتون جن تكاومو يقنعلو يتابتك قجي مدف بخزب عيشان نفم يالونا يجبكونو چن تقل ينات أفروال حزب يميات تاقلو كاقنية عبروت موتن يميدفو جاقنو چكالو يمايك جرسس يتبالون هلو جرسسو ليك الاندن يشل عصايتوال بزيهو مسارس داقمو حزب بميقبا كال تدراجة بكوماري درجت كاليلو دلون ماسكبريا لاي كاليلو دلون لينتك اندن يشلن تايتوال يسراتي نيو حزب يتقل مساريا يهونون يسرامات عدما تماريوم تاكسي نجوم يبيرو سراتي نيوم يأير منقدوم يبابور يترانسپورتو سراتي نيا وزتا خلوم كتتكام باتنا بتاليوم تأكلالا يسرا ماقوم عدما كتدرقة منقس تبيل من قوتا قوتن دم يتشال ترقاكتوال خلوم بيافنا ويمزاري ويانوي مزقى بولتيكا بجعانة بن فليك بيكلو توصنو يراسون بصوت بچا يسما كبيرا سبي ليلا يكاريو قداي عاقوانيم إيالة تنك أطلونا تلاعيتو لغجوش عمشاشتو يتاقل سايحون عمدو يليلون إياكي إيارقفة بغارا بإيشو بيعوينت بإسلمنا خايمانوتوش تكتاوش سلف لاي كريستيانو ميتا جنيا ياسيتونم سلف واندو إيارقفة ياستماريينم إياكي تماريونا ليلون إياستقابا يسراتنيو چنا دما كلوم إياد جبا وزتا بغارا تاقلو فرين عقينتوان بأهونو جيزي عبديسو تولد بتاليجم وطاتو لي كاتيت عبيوت بادانو سلطانيا زو درغن قوان كود دكا حيارات تنيا عمد انهو يمتانو لزينو يا عبيوتون تاريك يمي برزو زاري سلطوال لنا يزان تاريكاوي يهزب تقل يزتنا آلاما لعبديسو تولد ما استمار ما ساوك يكنتي تاتشن مهوني عالبت زاري درجتوش اند عشن سلطوال كتاكالك كالوت بستكار بزو تشوم هجاوي تابلو بايفا ييتن كتاك اسونو اغاري توادقمو ودا باسا مكارا ناسك اي ورده تشنا بتشالة كوني تالاي اتقاييم هزب تبدل كبلو زارين ميشوهال تاريا يهزباوي عامس جزباو لمن تقفاسا بلو لميت ايقو عاندين يوملس يميهونو ودوالا ملس بلو يهكاتيتن عابيو تيزتنا حيدت ممر مري هونال يتبازنونا بالنفط جاجوش نبرو علو يكفات قونا نبر علم يوم زاري بسو هاجر راسوا لكرش اقربالج درجتوش يام نيغنا بك مالت جمارينا خبو نبرو زاري درجت بستوال بيفاين كسا كسال تاليا زاري منو خزباوي عبيوت اون علون علي لميلو تياك ايه يو ملاش لمست يتاريكو تمكرو تكاميتا علو لا بعدو تشجر فتقاري نتكوهونا يعنيم نبارنا باك إشفان ليهون عيشلو من عينات درجت من عينات يتقل مريوش من عينات تقل يميلوتم من ملس لينور باتشونو يكاتي سلساس الدس بتعمر يتولد سايحون يعامتات تقل دمر وتقيت مغنون على مرسات يستلقا بزيو تقل ينبارونا يتساد تفوت قمبار ويمكفلوش دقمو يهزبن منفس كمي قدلو ونن كم نأكتشونا كابيتا تسفان يبلاينات كميسة اتقار كلو تاقلو بماس جنف جفرة تلابسو يتشالالن مفكرو عدرقو تقل يما فرسو يشتكونا جنب يلن بمالتنا بهزب تاريك سارينات مولو بمولو بمامن يتحقلو نبرو شومات شوماتو ستوين تقلون جن لليلا يميلو عالنبرو جاجون كفل وين منجس تابيون يميفرو عالنبرو يدفرتنا جاقنات كتاريكات جنم لقين يميشل بيهونم امنات منورو دقمو وصحينو زاري يو وقو مسلواتشو راي عاشام يبولتيكا ريوت منورو عايت اكمم وزاتا يميلو اواتينن بايوش بيبازو يتقل قب لماوك بيتشا صحيحون لتقل يمياشاون دفرت وننا سنات لما يعزم راي يبولتيكا امنات አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ ጆቹዋን ወለ ጥበብ አድማስ እንድትዘረጋ ያለ መሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትን ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገዝቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ በአጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢህአፓ በሽብር ሲጠቃና ሲዳከ መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥሹ መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክኩታል እንጂ አይለማመጡትም መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መሰዋት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያ አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውም ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎድታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉን ባዮች ተልዕኮ ሆኗል። ሪዮት ወይም ህዝባዊ ራዕይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለእናንተ ግን መርገም ነበር ብለን ልናስታውሳቸው በመፈለግ ነው። ጨቋኝ ስርዓቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻሉ። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጨቋኙን አጎጓቢ ማራቅ መነጠል አለበት። ኢህአፓና የየካቲት አብዮት የማይነጣጠሉ ናቸው። የየካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባወራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
ይረዳል።